ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል የአንድሳት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም የተለያዩ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ወደ አገር ውስጥ ቃ የሚያስገቡ ድርጅቶች በውጭ ምንዛሬ እጥረት ምክንያት ከፍተኛ ችግር እንደደረሰባቸውና አንዳንዶቹም የንግድ ተቋማቸውን ለመዝጋት የተገደዱ መሆናቸው ታወቀ። በመዘጋት ላይ ካሉት መካከል የቤት የስጦታ ጌጣጌጦችና የመለዋወጫ ዕቃዎችን የሚያስመጡ የንግድ ድርጅቶች ይገኙበታል። እህልና ጥራጥሬ እንዲሁም መድኃኒት ለሚያስመጡ ድርጅቶች ባንኮች የውጭ ምንዛሬ ሲጣሉ ቢባልም ለማግኘት ከባድ መሆኑን ባለንብረቶቹ ገልጸዋል። አሁን በሀገሪቱ ውስጥ ያለውን የውጭ ምንዛሬ ለማሳደግ መደረግ የሚገባው የብርን ዋጋ ቀንሶ ወደ ውጭ የሚላከውን ምርት ማሳደግ ነው የሚሉ ወገኖች የስኪዮን ድረስ ከውጭ ሀገር ዕቃ በማስመጣት ንግድ የሚያካሂዱ ዜጎች ያላቸው አማራጭ ስራቸውን ማቆም ብቻ ነው ብለዋል። ከቻይና በተገኘ ብድር በአዲስ አበባ የተሰራው የቀላል ባቡር አገልግሎት በተለያዩ ቦታዎች ተሽከርካሪዎች በሚፈጥሩት አደጋ ስራው እየተስተናከለ መሆኑን የድርጅቱ ኃላፊዎች ገለጹ። በ27 ባቡሮች በቀን 120,000 ተሳፋሪዎች አገልግሎት መስጠቱን የገለጹት የድርጅቱ ኃላፊዎች በተለያዩ ቦታዎች የግል ተሽከርካሪዎች አደጋ በማድረስና አጥርጥሰው በመግባት የባቡሩን ሐዲድ በመዝጋታቸው ምክንያት አገልግሎቱ በየጊዜው እየተቋረጠና በተጓዦች ላይ ከፍተኛ መጉላላት የፈጠረ መሆኑን ገልጸዋል። ከመነሻው ጀምሮ በጥናት ላይ ያልተመሰረተው የቀላል ባቡር አገልግሎት በየጊዜው በመብራት ችግር አገልግሎቱ ሲቋረጥና ህዝብን ሲያስመርር የቆየ መሆኑ በየጊዜው የተዘገበ ሲሆን በአሁን ወቅት ከ1.8 ቢሊዮን ብር በላይ እዳ ያለበት መሆኑንም መዘገባችን ይታወሳል።
በሶማሊያ በቅርቡ የተመረጡት ፕሬዝዳንት ቃለ መሐላ በማድረግ ስልጣን በሚረከቡበት ወቅት የአልሸባብ ታጣቂዎች በቤተ መንግስት ላይ የተኮሱት ሞርታር 2 ሰላማዊ ሰዎችን የተገደሉ መሆናቸው ታውቋል። በታጣቂዎቹ የተተኮሱት በጠቅላላው 3 ሞርታሮች ሲሆኑ የሞርታሮቹ ድምጽ በስነ ስርዓቱ ለማክበር ተሰብስበው በነበሩ ሰዎች ላይ ከፍተኛ ፍርሃት ፈጥሮ እንደነበር በቦታው የነበሩ ሰዎች ይገልጻሉ። በሶማሊያ ውስጥ የሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል አልሸባብን አዳክመናል በማለት ለበርካታ ጊዜያት መግለጫ ቢሰጡም ቡድኑ በየጊዜው ጥቃት ማድረሱን አላቆመም። በቅርቡ የተደረገው የፕሬዝዳንት ምርጫ ሲተላለፍ የቆየበት ምክንያትና በመጨረሻ ሊካሄድ የቻለውም በከፍተኛ የጸጥታ ጥበቃ አውሮፕላን ማረፊያ ውስጥ መሆኑን የቡድኑን እንቅስቃሴ ምን ያህል አገሪቱን ስጋት ላይ እንደጣለ ያሳያል ተብሏል። የብሩንዲ መንግስት በታንዛኒያ አሩሻ ከተማ ውስጥ ከመንግስቱ ተቃዋሚዎች ጋር እንዲደረግ በታቀደ የእርቅ ውይይት ላይ እንደማይገኝ አስታወቀ። በውይይቱ ላይ በአገር ውስጥ በህግ የሚጠየቁ የተቃዋሚ መሪዎች እንዲገኙ ስለተደረገ ከወንጀለኞች ጋር ለመነጋገር ፍላጎት የለውም በማለት መንግስቱ ተወካዮቹን ሳይልክ ቀርቷል። የሀገሪቱን የተለያዩ ችግሮች በሰላማዊ መንገድና በውይይት ለመፍታት የነበረውን ተስፋ በብሩንዲ መንግስት እንቢተኝነት ጨልሟል ተብሏል። ወንጀለኞች ናቸው ካላቸው ተቃዋሚዎች በተጨማሪ የብሩንዲ መንግስት በየተባበሩት መንግስታት ድርጅት ልዩ አማካሪ የሆኑትን ሚስተር ጀማል ቤኖማርን በስብሰባው ላይ እንዳይገኙ ተቃውሟል። የተቃዋሚዎች ህብረት የሆነው ድርጅት በአሁኑ ወቅት ለውይይት ዝግጅነቱን በመግለጽ መግለጫ ማውጣቱ ይታወቃል። በብሩንዲ ውስጥ ያለው የጸጥታ ሁኔታ እየተባባሰ በመሄድ ላይ ሲገኝ የብሩንዲ መንግስት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል እንዳይገባ መቃወሙ ይታወቃል። የሰሜን አትላንቲክ መከላከያ ድርጅት ኔቶ የሊቢያን ወታደራዊ ተቋም እንዲያደራጅ ከሊቢያ መንግስት ጥያቄ የቀረበለት መሆኑን የድርጅቱ ዋና ጸሐፊ ጀነራል ጀንስ ስቶልንበርግ ሐሙስ ዕለት ለጋዜጠኞች በሰጡት መግለጫ ገልጸዋል። ዋና ጸሐፊው በሰጡት መግለጫ ሊቢያ ውስጥ ጸጥታ ለማስጠበቅና የተረጋጋ ሁኔታ ለመፍጠር መከላከያ ኃይሏን ማደራጀትና ዘመናዊ ማድረግ ያስፈልጋል ብለዋል። ኔቶ በጥያቄው የተስማማበት መሆኑን በተዘዋዋሪ እየጠቆሙ ቢሆንም ፕሮግራሙ ምን እንደሚይዝና መች እንደሚጀመር አልገለጹም። ኔቶ በአሁኑ ወቅት በሊቢያ ወደብ አካባቢ የባህር ኃይል እንቅስቃሴ ያደርጋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Thank you.
አላበቃ ያለ ጸያፍ ዘመቻ ከንቱ ልፋትና ህብረት ከማን
ከጠላት ምስጋና የሚጠበቅ አይደለም። እንዲያውም ጠላት ሲጠላ ትግል ውጤታማ መሆኑን ያረጋግጣል። አጥፊ ዘመቻ የሚካሄድበትም ቢያንስ ህልው ነው ማለት ይቻላል። በወደቀ በሌለ ድርጅት ላይ የቀን ተቀን ዘመቻ አይታሰብም። ኢህአፓ ሞተ የሚለውን መርዶ ሲያሰሙ ደርግም ወያኔም ጊዜ አጥፍተዋል። ደርግ በኢህአሰ ይጠቃ በነበረበት ወቅት የኢህአፓ ጦር እንላይል የስሜነ ደስታ ልጅ ናት አባሷን ለመበቀል የምትወጋን ብሎ ሲቀጥፍ ቆየ። ወያኔ በመጀመሪያ የስልጣን አመታቱ ይህ ጋዜጣ የኢህአፓ ነው፣ ድርጅቱ ጸረ ሰላምነቱን ቀጠለ ወዘተ ሲል መካሪዎች ስሙን አትጥራ ብለውት እነሆ እስካሁን ድርጅቱ ባደረገውና በጻፈው ሌሎችን ይከሳል። ተደምስሷል ጠፍቷል ባለበት አፉ ሌሎችን እያራወጠና እንዳበደው ሻ ያሰማራ የድርጅቱን ስም ያጠፋል ያጠቃል። ራዲዮውንም ፍኖተ ዴሞክራሲን ለመዝጋት አሁንም በጥረት ላይ ነው። ድረገጹንም እንዳገደ ነው። ቅጥረኞቹን አነሳስተዋቸው ከሰሜን አሜሪካና አውሮፓ ወደ ኢትዮጵያ ከተሞች እየደወሉ በኢህአፓ ላይ ያሰድ ዘመቻ ቀን ተቀን ያሰራጫሉ። እነዚህ ማንነት ድርጅቱ ጠንቅቆ ያወቀው ቢሆንም ልፋታቸው ከንቱ መሆኑን ማወቅ እንዴት እንደተሳናቸው ከመገረም ሌላ በንቀት የተዋቸው ናቸው። ኢህአፓ ትንክተኛ አማራ ነው ተብሎ ለአመታት ተወገዘ። ጸረ ትግራይም ጸረ ኦሮሞም ተብሎ ነበር። ገልበጥ ብለው ደግሞ ጸረ አማራ ሆነ የሚሉ ብቅ አሉ። ኢህአፓ እንዲህ ጠላቱ የበዛው የኢትዮጵያ ጠላቶች ሁሉ ጠላቶቹ ስለሆኑ ነው። የሀገር ውስጥም የባዕድም ሁሉ ነዚህም ጠላቶች ስራዬ ብለው ድርጅቱን ለመገንጠል ለማዳከም ይንቀሳቀሳሉ። ፍኖተ አስቸገራቸው እንጂ መገናኛ ብዙሃናቸውን ሳይቀር ለጸረ ኢህአፓዎች ብቻ ሳይሆን ለጸረ ኢትዮጵያዎች ከፍተው ሊያዳፍኑት እየጣሩ ናቸው። እና አሜሪካን ድምጽ ራዲዮን ስምሪት ያጤነዋል። በድርጅቶች መሃል መመስረት ያለበት ህብረትንም የሚያደናቅፉ ናቸው። ከኢህአፓ ጋር እንዳታብሩ ብለው መመሪያና ማስጠንቀቂያ ሰጪ ሆነዋል። ምስጢር አይደለም። ኢህአፓ ጠላት የተባለበት በኢትዮጵያ ጉዳይ መቼም ቢሆን መች ድርድርና አሳልፎ መስጠትን ስላላገናዘበ ነው። ዚያድ ባሬ ሞከረ ወግድ ተባለ፣ ሻቢያ ሞከረ አይሆንም ተባለ። አረቦች ፈረንጆች ሁሉም ድርጅቱን ሊያስክዱ ሞክረው ባለው አቅምና ባለው ሀገር ፍቅር ተመክቶ እንቢ ብሏቸዋል። እንቢ በማለቱም እስከ ጦርነትና ፍጅት ድረስ ጥቃት ደርሶበታል። በወያኔ እጅ የወደቁትም በግፍ ተረሽነዋል። ሌሎቹም ደብዛቸው ጠፍቷል። ኢህአፓ የለም እያለ ወያኔ አሁንም ቢሆን ሀገራችሁ ያሉትን መሪዎችና አባሎች አሳርፉልን ጥያቄውን አላቆመም። ለስልጣን ያልበቁ የግንጠላ ቀንቃኞችም የማይወዱት ኢትዮጵያ አትገነጣጠልም፣ ጎጠኝነት ይወገድ፣ ዋናው መፍትሄ በጋራ ትግል ዴሞክራሲያዊት ኢትዮጵያን መመስረት ነው በማለቱ ነው። በደም የሰከሩ የደርግ መሪዎችና ነፍሰ ገዳዮች አሁንም ቢሆን አልተኙለትም። የኢህአፓን ውድቀቱን ይመኛሉ። የተወሰኑት የገንጣይ ድርጅቶች መሪዎች ሆነዋል። አንዳንዶቹ በብሔረሰብ ድርጅቶች ስር ተደብቀዋል። ለወያኔም አድረው የሰነበቱአሉ። ለባዕድ ያደሩና ወደ ውጭ የወጡትም አልተገኙለትም። ሁሉም በየፊናቸው ይንጫጫሉ። ወንጀላቸውን መደበቅ ይፈልጋሉ። ሆድ አደር ናቸውና ማንም ገንዘብ ካሳይ ይገዛቸዋል። ባለፈው ሰሞን እነዚህ ወንጀለኞች አጋልጠን እንከሳቸዋለን በሚል የተጀመረው እንቅስቃሴ ሙሉ በሙሉ የሚደገፍ ነው። አላርፍ ያለች ጣት መሆናቸውን ማስገንዘብ አስፈላጊ ነውና ያፈሰሱት ደም ህሊናቸውን ሲቆጠቁጥ ይቅርና በብሪት ታውረው ሰለባቸውን ሊያወግዙ መድረክ ይዘው መጮህን ተያይዘውታል። ትላንት ሻቢያ ላይ የሚዘምት ጦር አሰልጣኞች ዛሬ የኢሳያስ ጠበቃ ሆነዋል። ዘመነ ግርም ቢት ሰፍኗል ብንል ስተት አይሆንም። ሻቢያ አሁን ባለው አቋሙና አገዛዝ በምንም ተአምር ለኢትዮጵያ ደግ ሊያስብ እንደማይችል ለምንስ መረዳት እንዳቃተ ምስጢረ ስላሴ እየሆነ ነው። ይህ ስተት ነው ከተባለ በቂ መረጃን መጠየቁ መጠበቅ ያለበት ነው። ሻቢያ ኢህአፓን ጠላት ብሎ የወጋው ቀኝ ግዛት ነን ያለውን ባለመቀበሉ ግን ጠላን ተቃውሞ በፌዴሬሽን ችግሩ ይፈታ በማለቱ ነው። ወያኔም ከሻቢያ ጋር ብቻ ሳይሆን ከአረቡም ሆነ ከሱዳን ጋር ሆኖ ኢህአፓ ላይ የዘመተው ይህንኑ የኢትዮጵያን አንድነት አቋም በመጥላቱ ነው። ኢህአፓ ስልጣንን አስቀድሞ ለሻቢያም ለወያኔም አልፎም ለሶማሊያም ለአረቡም ለፈረንጁም መረማመጃ ቢሆን ኖሮ ዓለምንም ጥርጥር የኢትዮጵያ ገዢ መሆን ይችል ነበር። ገዢ እንጂ ህዝብ የሚፈልገው መንግስት ሳይሆን ምን ዋጋ ከፍሎ ማን ሆኖ ኢትዮጵያን ክዶ ለጠላቶቹ መሳሪያና ተገዥ ሆኖ ማፈሪያ ሆኖ ማለት ነው ቢቀር ሳይሻልም በማለቱ ከዚህ ውርደት ርቆ አለ። የኢህአፓ ድርጅታዊ ህልውና የማይጠረጠር ስለሆነ ነው ወያኔም ሌሎቹም በጋራም በተናጠልም ሲዘምቱበት የቆዩት። ወያኔ ስልጣን እንደያዘ ድርጅቱ በኬንያና ደቡብ ሱዳን በኩል ሊጀምር የወጣውን የትጥቅ ትግል እንቅስቃሴ በመስራቅ አፍሪካ የነበሩ የእንግሊዝ የስለላ ድርጅት አባሎች የአሜሪካው አብዱል አባቦራ ተራሩጠው አደናቅፈውታል። በሞያሌ በኩል ወደ ሲዳሞና ጎሞጎፋ የተላኩት ሁለት የኢዲሃክ አባላት ኦነግ የተባለው ድርጅት በወቅቱ ኬንያ ሞያሌ አጠገብ የጦር ካምፕ ነበረውና ይዞ አሰቃይቶ ገሏቸዋል። የዩጋንዳ መሪ ሙሴቬኒና ሟቹ ጆን ጋራንግ በእንግሊዝና አሜሪካ ማስጠንቀቂያ ተሰጥቷቸውም ነበር። ይህን ሁሉ እንቅፋት አስወግዶ ኢህአፓ በኢዲሃቅ አማካኝነት ሱዳን ከወያኔ ሲጣላ የተፈጠረውን ክፍተት በመጠቀም ወደ ቋራ ታጋዮችን አስገብቶ የኢትዮጵያ አንድነት ግንባር በሚል ከወያኔ ተፋልሞ መስዋዕትነትንም ከፍሏል። ይህን ጥረቱን አንድ የደርግ ጸረ ህዝብ ጄኔራልና ኢትዮጵያውያንን በመሸት የታወቀ የደርግ ከፍተኛ ካድሬ ለማደናቀፍ የሰሩትን ሻጥር ታሪክ የሚረሳው አይደለም። በ1983 ዓመተ ምህረት ተይዘው ደብዛቸው ከጠፉት ውጪ ከዚያም በኋላ በአዲስ አበባ፣ በባህር ዳር፣ አርባ ምንጭ ወዘተ በርካታ የተጠረጠሩ የድርጅቱ አባሎች ተይዘውም እስከዛሬ ደብዛቸው እንደጠፋ አለ። ወያኔ አዲስ አበባን ከመቆጣጠሩ በፊት ድርጅቱ ወደ አዲስ አበባና ሌሎች ቦታዎች ከላካቸው የአመራር አባላትና ሌሎችም አደራጆች መሃልም ጋይም በካዲ ተጠቆሙበት ተታክሶ ራሱንም ሰውቷል። ተቋሚው የክደት ስራውን ሊቀጥል ወደ ባህር ዳር ሲመጣም ድርጅቱ ተገቢውን ቅጣት እንደሰጠው የሚታወቅ ነው። ብዙ ውጣ ውረድና ያልተቋረጠ ትግል። ይህ ነው የኢህአፓ የቀጣይ ትግል ታሪክ። ህብረት ከተባለም ከመስረታው ጀምሮ ድርጅቱ በህዝብ መሃል አንድነት እንዲኖርና ድርጅቶችም እንዲተባበሩ ያላደረገው ጥረት አልነበረም። ይህ ጥረቱ ሲሳካም ሲከሽፍም ታይቷል። በሟቹ ሼህ ሁሴን ይመራ ከነበረው ኢብነ አጋር የተሞከረው በሶማሊያ ጣልቃ ገብነት ሳይሳካ ቀርቷል። ሌሎች ሙከራዎች ከኦሮሞና አፋር ድርጅቶች ጋር ለምሳሌ ድርጅቶቹ ወደ ደርግ በመግባታቸው ሊሳኩ አልቻሉ። በመሰረታዊ የፖለቲካ ልዩነት የተነሳ ድርጅቶቹና መኢሶን አብረው ሊቆሙ አልቻሉም። ከኢዲሃ ጋር ግን የጠቀመ ግንባር ተመስርቶ ነበር። ቀጥሎም ኢዲሃቅ ተመስርቷል። ኢዲሃቅን የተካውን የኢትዮጵያ ዴሞክራሲክ ኃይሎች ህብረት ኢዲሃህ ለመመስረት ድርጅቱ ማዕከላዊ ሚና መጫወቱ ይታወቃል። ህብረቱ በወያኔ በአሜሪካ ቅጥረኞችና ስልጣን ጠመኞች ተዳክሞ የደረሰበትን ውድቀት እናውቃለን። ነገሩ ሲባል እንደነበረው ውሸት ሁሌም የመቶ ሜትር ሩጫን ስትሮጥ ሐቅ ግን ሁሌም ሩጫ እንደ ማራቶን ነው የሚለው ይገልጻል። ህብረት ምስረታ ቀላል ከነበረ ድርጅቱ ራሱን ገለል ካደረገ ጊዜ ጀምሮ እስከዛሬ የረባና ለትግል የሚሆን ህብረት መመስረት ለምን አቃተ ብሎ መጠየቅ የግድ ይሆናል። ለዚህ ተገቢው መልስ ሲገኝ ምናልባትም የሚታገል ድርጅት መመስረት ይቻል ይሆናል። ያለፉት ተሞክሮችና ድክመቶች የሚሰጡን ትምህርት ሃ ህብረቱን መመስረት ያለባቸው በመሰረታዊ ነጥቦች የተስማሙ ኢትዮጵያዊ ድርጅቶች መሆን አለባቸው። ለ ህብረቱ ግቡ አንድ ወጥ መሆን እኩልነትና መብት የሚከበርባት ዴሞክራሲያዊት ኢትዮጵያን መመስረት። ሐመሩሃ በህብረቱ ላይ ማንም የባድ ኃይል ምንም ተጽዕኖ እንዳይኖረው ማድረግ። መ ህብረቱ መመስረት ያለበት ህልውናና ክብደት ባላቸው ድርጅቶች እንጂ የይስሙላ ገለባ የሆኑ ቡድኖች የሚያግበሰብስ መሆን የለበትም። ይሁሉ ከተሞክሮ የተገኘ እንጂ አንዳንዶች እንደሚሉት ያን ድርጅትን ትምክት የሚያንጸባርቅ እንዳልሆነ መታወቅ አለበት። ዋናው ሌላ ነጥብ የሚሰራ ህብረት እንዳይመሰረት ወያኔም ባዕዳንም የሚያደርጉትን ሻጥር ይመለከታል። በተለይም ኢያፓን ለማግለልና ዙሪያውንም ለማጠርም ለመክበብም ሲደረግ የቆየ ሙከራና ሻጥር ስውር አይደለም። ቅንጅቶችና ስብስቦች ተመሰረትን ባሉ በነጋታው የሚፈርሱት አለ ምክንያት አይደለም። ባሁን ጊዜ ሰርገኛ መጣ በርበሬ ቀንጥሱ አይነት ህብረት እየተባለ ስለሆነ ከላይ ተጠቀሱትን ክብደት ሰጥቶ ማጤንና የነ ቶሎ ቶሎ ቤት ግድግዳው ሰንበለጥንም መገንዘብ አስፈልጋ ሆኖ ይገኛል። በአህያ ቆዳ የተሰራ ቤት ጅብ ሲጮ ይፈርሳል የተባለውም እዚህ ላይ ቦታ አለው። ሁሉም ጥረት ጠንካራ መሰረትና ማዕከልም ያስፈልጋል። በፕሮፖጋንዳው መስክ በአውስትራሊያ ያለው ወደ ኢትዮጵያ የሚተላለፍ ራዲዮ ሆነ የዋሽንግተኑ የአሜሪካ ድምጽ ሬዲዮ የጽንፈኞችና ነፍሰ ገዳዮች ወይም አረመኔውና ወደ ዚምባብዌ ፈረጠጠው ሳይቀር መድረክ ሆነው ዳግም ወንጀል እንዲፈጽሙ ትግልን እንዲጎዱ ኢያፓን እንዲያጠቁ ውሸታቸውን በመርዝነት እንዲረጩ ተባባሪ ከሆኑ ውሉ አድሯል። ፋሽስት ነፍሰ ገዳዮች ሐፍረተ ቢስ አንጃዎች በድርጅቱም ላይ እንዲዘምቱ መጻፍ እንዲያቀርቡ ተደርጎ ስርጭቱንም ወያኔ ራሱ ያመቻችላቸዋል። ጸረ ኢያፓ የወያኔም የደርግ ርዝራጆች ድረገጾችና የፓልቶክ ፕሮግራሞችም ፈልተዋል። ለምን ይሁሉ መታመስ ብሎ መጠየቅ ያስፈልጋል። ያን የታገለ ትውልድ በጅምላ አሊያም ኢያፓን እንደ ድርጅት ሰዳቢዎች ከሳሾችና ወንጃዎች ሁሉ ለምን ይህን እንደሚያደርጉ ማን ከኋላቸው እንደቆመ መመርመር አስፈልጊ ነው። ይህ የሌባና የገዳይ አይነ ደረቅ ዘመቻ ለትግል የሚጎዳ እንጂ የማይጠቅም መሆኑ ግልጽ ነው። ሁሉም ትግል አሰባሳቢና አንድ አድራጊ እምነት ኢትዮጵያዊነትን ካላቀፈ ፈራሽና ተሸናፊ ነው። ህዝባዊ ሪዮት ከሌለውና በጥራዝ መጠቅነት ህዝባዊ የሆነ መርህ አውጋሽ ከሆነም መጨረሻው ያው ነው። ኢያፓ ለጭቁኑ ህዝብ ሁሉ በመታገሉና ህዝባዊ ዴሞክራሲን በማስቀደሙ ከማንም ይቅርታ አይጠይቅም። አሁንም ትግሉ መሰረቱ ይኸው ነውና ድርጅቱን በቅጽሎቹና በታፔላዎቹ ናዳ ለመቅበር ሲደረግ የቆየው ዘመቻ ሲጀመር የከሸፈ በመሆኑ በህልውናው ላይ ጭረትን ማሳረፍ አልቻለም። የዛሬም የነገም ሐቅ ይህ ነው። ሀገርና ህዝብን ወዶና አስቀድሞ የታገለ ድርጅት በካዲዎችና ኢምንቶች ጫጫታ መስመሩን አይስትም። ከዚህ ሁሉ አመት መራራ ትግል በኋላ የተከበረና በሰማት ደም የተቀደሰን መርህ ክዶና ጥሎ ወያኔና ጸረ ኢትዮጵያዊ ባዕዳን ጫማ ስር የሚወድቅ አይደለም። ኢያፓ ከሀገር ወዳድ ህልው ድርጅቶች ጋር ለማበር ዝግጁ ነኝ ሲልም አፋዊ ሳይሆን ከልቡ ነው። ህብረት ከማን ህብረት እንዴት ለሚለው ግን ምላሹ የተጠናና ከተመክሮ ጋር የሰመረ ነው። ሲመሰረቱ ነገ ይፈርሳሉ የሚለው በነብይነትና ምቀኝነት ሳይሆን የማይጠግብ እንጀራ ገና ከመጣዱ በማስታወቁ ነው። በኢያፓ ላይ ያሰድ ዘመቻው ቆሞ ከተመክሮ ለመማር ዝግጁነትን ተላብሶ እና በርቢሉት ድርጅቱ ቀዳሚ መርሱ እንብታ አይሆንም። መሮቹንም ግልጽ አድርጓል። አዲስ ተንበርካኪ አቋም የለውም። ጸረ ወያኔው ትግል ይፋፋም። የጋራ ትግላችን ለኢትዮጵያ ይሁን።
የብዕር ጦርነት እምነት ነጻነቱ እምነት ነጻነቷ እንደሆነ ሀብቱ እንደሆነ ሀብቷ በደሙ ባጥንቱ በደሟ ባጥንቷ የተገነባው ቅርስ ሐውልቱ ሐውልቷ ዘወትር እያሳየ ዘወትር እያሳየች ሞታቸውን ሙቶ ሞታቸውን ሙታ ፍርሃታቸውን እምቢባይነቱ እምቢባይነቷ ማጉላቱ ማጉላቷ በእነሱ ዘንድ ሆኖ ኃጢአቱ ኃጢአቷ በኤሌክትሪክ ሽቦ በሙቅ ውሃ ዘይት እንዳላሰቃዩት በመትረየስ ጥይት እንዳልጨፈጨፉት እንዲሆን ያውሬራት እንድትሆን ያውሬራት መንገድ እንዳልጣሉት መንገድ እንዳልጣሏት ከገደል ቁልቁለት እንዳልወረወሩት እንዳልወረወሯት እንደፈራሹ አካል ታሪክን ቀብረዋት ዳግመኛ ሊገሉት ዛሬም እንደትላንት በዚያ ሰማት ላይ በዚያች ሰማት ላይ ጦር ከመዘዙባት አለብሽ የታሪክ አደራ ከዱሩ ካፈሩ ጮሆ የሚጣራ በብዕር ውጊያውም ፋኖ ተሰማራ። ያለፈው ከተቀመ ከነበረውም ለመማር በቅርቡ አንድ ሆዴ ባሰውና የተበሳጨ ዜጋ የወያኔ ግፍና ድንፋታ አንገሽግሾት ያፓ በእውነቱን አፈቀኝ በሚል የጻፈውን ስናጤን ካለፈው በእርግጥም ብዙ ለመማር እንደምንችል ማቅረቡ አስፈላጊ ይሆናል። የካቲት ስንል አብዮት ስንል የዚያን ጀግና ትውልድ አስተዋጽኦ መርሳት አንችልም። በየካቲትም ሆነ ደርግ የህዝብን ትግል ከነጠቀ በኋላም በተካሄደው ትግል ደግሞ ደማቁን ሚና የተጫወተው ኢህአፓ እንደነበር መካድ የሚቻል አይደለም። ኢህአፓን የሚናፍቁ ደመላሽን ፈላጊዎች ናቸው። የህዝብ ጠላት በፈርጀ ብዙ ትግል የሚያዋክብ ህዝብን የሚያስተባብር አንድ አርጎ በኢትዮጵያዊነት የሚያሰልፍ የዴሞክራሲ የመብት ጠበቃና የእድገት ጽንሰ ሐሳቦች ባለቤት የነበረውን ስናስተውስ በኢትዮጵያዊነት መደራጀት ወያኔ በትግሬነት በተጻራሪ ሲያደራጅ ዋናው እርምጃ ነበር። ዛሬ አደረጃጀት ወያኔ በቀደደው ቦይ ፈሶ በብሔረሰብ ደረጃ ሆኖ ለሚያስፈልገው አንድነት ጋሬጣ መሆኑ አልቀረም። እንበልና ሁሉም በየብሔረሰቡ አይሎ የበላይነትን ያስ ኢትዮጵያ የሚለውም እንገንጠል የሚለውም ማለት ነው። ድልድዩ ፈርሶ ማለት ነው። ውጤቱ ሊገመት የሚችልና አገርን ለከፋ አደጋ የሚጥል ለመሆኑ ብዙም ክርክርን አይጠይቅም። ድብልቅልቅ ነው ውጤቱ። ለዚህም ነው በየካቲትና ከዚያን በኋላ የፖለቲካ አማራጮች ላይ ልዩነቶች ቢኖሩም ኢትዮጵያን በተመለከተ ግን ቅርጫ የመግባቱ መንፈስ የትም አልነበረም በተጋዮቹ ማለት ይህ ወያኔና መሰሎቹን ባይጠቀልልም ከነበረው ለመማር ስንል ለዚህ ክስተትና ሐቅ ከባድ ቢዛን እንሰጣዋለን። ያኔ ወጣት በጋራ ታገለ እንጂ ክልሌ ጎጤ በሚል አልተናቆረም። ብዙዎች የኤርትራ ተወላጆች የትግሉ አካል ሆነው ተሰው እንጂ ጠበው ወደ ናቅፋ አልነጎዱም። ወደዚያ ያቀኑት እነ ተስፋ ኪዳኔ፣ አፈወርቅ፣ ደሃብ፣ ዮሐንስ ጎይተሙም ቢሆኑ ሻቢያን እንቀይረዋለን ብለው ባሰቡት መንካ ተብለው በኢሳይያስ ተረሽነዋል። ኢህአፓ ሆነው ወደዚያም በሚስጥር ተልእኮ የሄዱት መስዋዕትነትን መክፈላቸው በዝርዝር ጊዜን ጠብቆ በታሪክ መነገር ያለበት ነው። ያኔ በዚያ ጊዜ የኢህአፓ እምነት ገጠርን መሰረት ያደረገ የተራዘመ ህዝባዊ ጦርነት ማካሄድ ነበር። ይህን ለማካሄድ ያስፈልግ የነበረውን ስልጠና ለማግኘት ተመክሮ አላቸው ከተባሉት ከቻይና ሆነ ቪየትናም ማግኘት አልተቻለም ነበርና ከሽምቅ ውጊያ አንጻር በቂ ተመክሮ ካላቸው ፍልስጤማዊ ድርጅቶች ከያሲር አራፋት አልፋታህ፣ ከጆርጅ ሀባሽ ህዝባዊ ግንባር፣ ከናይፍ ሐዋት ሜህ ዴሞክራሲያዊ ግንባር አባላትን ማሰልጠን ተቻለ። የኢሃሰን መስራች አባላት ሻቢያም ሆነ ሌላ የኤርትራ ግንባር አላሰለጠነም። በራሳቸው ወደ ሻቢያ ሸሽተው የመጡ የነበሩ የተወሰኑ ኢትዮጵያውያንን ግን ኢሃሰ ወደ አሲምባ ሲያልፍ ይዟቸው ማለፉ ደግሞ የሚታወቅ ነው። ወታደራዊ ስልጣና ወስደው ግን ወደ ከተማ ወደ አዲስ አበባ የተላኩት ሁለት ጓዶች ደግሞ ወደዚያ የሄዱት በከተማ የጥጥቅ ትግልን ለማዘጋጀት ሳይሆን በሌሎች ምክንያቶች የተነሳ ነበር። ሲዩሜ ከበደ በማታ ማየት ስለማይችል ለሜዳው አልሆነም። ዘራብሩክ አበበ በውልደት ኤርትራዊ በመሆኑ እኛ ጋር ይታገል በሚል ሻቢያ አላሳልፈው ስላለ በግድ ወደ አገር ተመልሶ ወደ ሜዳ መዝለቅ ነበረበት። ባጭሩ ድርጅቱ በከተማ ትጥቅ ትግል መሰረታዊ ለውጥ አመጣለሁ የሚል አቋም ከቶም አልነበረውም። ሲዩሜ ከደርግ ታጣቂዎች ጋር ተታክሶ በፒያሳ ሲሰዋ፣ ዘራብሩክ ደግሞ ከአዲስ አበባ ወደ ወሎ ዘልቆ ሰራዊቱን ተደባልቆ ተማርኮ በደርግ ከሌሎች 23 ጓዶች ጋር ተገልሏል። ሐቁ ይህ ነው። በትግሉ ሂደት ግን የኢሃፓ አመራር በተለይም በፖሊት ቢሮው በቀረበው ጦርነት ታውጆብናል ሰነድ መሰረት የራስ መከላከል እርምጃን ሲያጠቅ በከተማ የመታኮስ ክስተት እውን መሆን ጀመረ። ዛሬ ኢሃፓን የሚናፍቁ ምናልባትም ይህን ተመክሮ የፈለጉት ይሆናል ብንል ምሬታቸውን እንረዳለን እንጂ ሌላ የምንለው አይኖርም። የኢሃፓ የከተማ ትግል ትምህርቱ ብዙ ነው። በቅድሚያ መገንዘብ ያለብን ድርጅቱ በሲቪል ህብረተሰቡ ድርጅቶች ውስጥ ከፍተኛ ሚና እንደነበረው ነው። ሰፊ የህዝብ ድጋፍና መሰረትም ነበረው። ይህ አዎንታዊም አሉታዊም አንደምታ ሊኖረው እንደሚችልም ታይቷል። ይህ ስምሪት ቢጠቅምም ጉዳት ማስከተሉም አልቀረም። ለምን? አንድም በሙሉ ውሳኔና ልብ እንደ ለውጥ አምጪ ተወስዶ ርብርቦሽ የተደረገበት አልነበረም። ሁለተኛ ሁሉም የድርጅቱ መዋቅር በዚሁ ተሰማርቶ ስኳድ ተኳሽ አሰማሪ መሆኑ ድርጅታዊ መዝረክረክ የግድ አስከትሏል። ከዚህ ተመክሮ ስንነሳ ይህ አይነት ስምሪት የሚጠይቀው በጥብቅ ወታደራዊ ደረጃ የተሰማሩ ሙያተኛ ስኳዶች፣ ድርጅታዊ ህዋሶች ጋር የማይገናኙ እርምጃ ወሳጅ ስኳዶች፣ በቂና ሰፊ ቅድመ ዝግጅትና ጥናት፣ ለስምሪቱ አስፈላጊ ቁሳቁሶችን አስቀድሞ መሰብሰብ፣ እርምጃን በተመለከተ በቂ ጥናትና ውሳኔ ዝግጁ ማድረግ፣ ተኪዎችን ማሰልጠን፣ ለአደጋ መዘጋጀት። በቅድሚያ መወሰን ያለበት ግን ወያኔ ላይ እርምጃ መውሰድ አስፈላጊና የማናልፈው ነው የሚለው ነው። በዚህ ላይ ስምምነት ካለ ቀጣዩ ለእርምጃው መዘጋጀት ነው። ዝግጅቱ የሚጠይቀው ሚስጥራዊ አያያዝ ደግሞ ካለፈው ድክመትና ስህተት ተምሮ የጠላትን ጥረት የሚያከሽፍ መሆን አለበት። ስምሪቱ መስፋፋቱና መዋቅሮች መሳከራቸው ያደረሰው ጉዳት ቀላል አልነበረም። ከዚህ ድክመት መራቅ ያስፈልጋል። በተደራጀ መልክ ሊወሰድ ከሚችለው ጥቃት ጎን በግለሰብ ደረጃ ሊወሰዱ የሚችሉ ሻጥሮችና ጥቃቶችም አሉ። ማጅራት መምታት ደግሞ ትርጉሙን አስተማሪ ጠያቂዎች አይደለንም። በዚህ የተካነ አገዛዝ ስር ስንኖር ቆይተን የቁርጥ ውሳኔውን አስፈላጊነት ይህ አይነቱ የትግል ስልት በግማሽ ልብ የሚጀመርና የሚያዝ ሊሆን የሚችል ባለመሆኑ ነው። ደም ይፈሳል፣ መስዋዕትነት ይከፈላል። ከፎቅ መፈጥፈጥን፣ ሳይናይድ መርዝ መዋጥን፣ ጠላትን ከቅርብ ርቀት መግደልን ይጠይቃል። ከባድ ነው ማለት ማቅለል ሊሆን ይችላል። ጠላትን ለማጥቃትና በዚያውም ሊያመጣባቸው የሚችለውን ለመቀበል የቆረጡና ዝግጁ የሆኑ አባላትም ያስፈልጋሉ። ወያኔ አጸፋ በሚል በርካታ ግድያ ሲያካሄድም ሸብረክ ላለ ማለትም ዝግጁ መሆን ያስፈልጋል። ጥቃት ሲመጣ ሲያይል ደጋፊ ነን ያሉት ሁሉ በቦታው አለመገኘት ብቻ ሳይሆን አስጨረሱንም ብለው ሊተቹ ሊያወግዙ እንደሚችሉ ገና ከጅማሮ ማወቅ ተገቢ ነው። በስየል ተሸንፈውም አጋላጭ ጠቋሚ ሊሆኑ የሚችሉም ሊኖሩ መጠበቅ ያለበት ነውና ሚስጥርን ጥብቅ ለማድረግ አባላት ለስራቸው ከሚያስፈልግ ውሱን ህዋሳዊ መረጃ በስተቀር እንዳያውቁ ለማድረግ መጣርም ወሳኝ ሆኖ ይገኛል። በዚህ በኩል በተከሰተው ስህተት ኢሃፓ መጠቃቱ ይታወቃልና ያለፈው ትግል አንድ ሌላ አብይ ትምህርትን ህዝብን አሰባሳቢ መፈክሮችን ማንገብ ምን ያህል ጠቃሚ መሆኑን ማሳየቱ ነው። ከመሬት ላራሹ የህዝብ እኩልነት፣ ሰፊ ዴሞክራሲ እስከ ሉዓላዊነትና ህዝባዊ ጊዜያዊ መንግስት ምስረታ ጥየቃ ድረስ ሰፋ ያለውን ህዝብ ብዙሃኑን የተመረከተ የሚፈልጉትን የሚያስተጋባ በመሆኑ ድጋፋቸውን ሰጥተዋል። ይህ ማለትም የማህበረሰቡ ክፍሎች የራሳቸው ጥያቄዎች ለምሳሌ የአስተማሪ ማህበር መብት አይደፈርን መፈክሮች እያነሱም ማለት ሳይሆን መሰረታዊውን ወያኔን በፖለቲካው ሊጋፋው የሚችለውን ግን ሁሉንም ህዝብ የሚያቅፉና የሚያስተጋቡ መፈክሮች መሆናቸው የግድ ይሆናል። ከድርጅት አንጻርም በተለይ በወጣቶችና በሴቶች በውህዳን ላይ አትኩሮ መስራት ውጤታማ መሆኑን የካቲት ተመክሮ ያሳያል። ያን ትግል ከግብ ያደረሰውና በጸረ ደርግነትም ጉልበት የሰጠው ወጣቱ ክፍል ነው። ወንዱም ሴቱም ድርጅት ስንልም ወጣት ሽማግሌውን ሴት ወንዱም እስካም ክርስቲያኑን ሁሉ ለማሰለፍ መቻልንም ይመለከታል። ድርጅቱ ወይም ድርጅቶች ራሳቸውን ሁሉን አዋቂ ህዝብንም ተኪ አድርገው ሳይወስዱ በጥንቃቄና በስልት ብዙሃኑን ለማቀፍ ከተማ ገጠሩ እንዳለመነጠል መስራት አለባቸው። አንድ ቀንደኛ ጠባብ ግለሰብ ለምሳሌ ዛሬ እየተካሄደ ያለው መነሳሳት ከየካቲቱ በበለጠ የገጠሩን ሰው አሳትፏል ብሎ ሲጽፍ አንበናል። በሽታዬን ብተው ይቆራርጠኝ ሆኖ ነው እንጂ የካቲትማ ከነገሌ እስከ አዲስ አበባ መካሄዱ እንዳለ ሆኖ በቀጣዩ በዘመቻው ሆነ በጸረ ደርጉ ትግል በስፋት የገጠሩን ህዝብም እንዳቀፈ መረሳት የለበትም። ላለውና ለቀጣዩ ትግል ዋና ደንቃራ ሆነው ያሉት የህዝብ መከፋፈልና ወያኔን በቀጥታና በጃዙር ደግፈው ትግሉን በክልል ሊወስኑና ግርግር ለሌባ ያመቻልን ተግባራዊ አድርገው አገር ሊሰርቁ መወራጨት የጀመሩት ናቸው። ይህንን ሾክ ነቅሎ ማውጣት ያስፈልጋል። የህዝብ የትግል አንድነት ካልሰፈነ ድል ይርቃል። የአንድ አካባቢ ድልም ወያኔን አያደባየውም። ሁሉም ወያኔ በየአቅጣጫው ከቦ ወደ የራሱ ፍላጎትና ልዩ አቅጣጫ ከገፋው በመሃል ቀጥ ብሎ ይቀጥላል። ህዝብ በአንድ ጎን ወያኔ በሌላ በተጻራሪ ጎን ሆኖ ነው ግብ ግቡ መያዝ ያለበት። የምንገፋው ወደ አንድ አቅጣጫ ወደ ገደሉ ወደ ውድቀቱ መሆን ይገባዋል። ከዚህ ባሻገር ግን ክፍፍል የህዝብና የትግል ጠር መሆኑን ዛሬ ድረስ መረዳት ያቃታቸውን ህዝብ ሊመክር ሊያስተምር ግዳጅ አለበት። በየካቲት ትግል የውጭ ኃይሎች ለስርዓቱ ድጋፍ ሲሰጡ ማንም ኃይል ግን ለታጋዮቹ ለህዝብ ይረዳ አልነበረም። የማንም የውጭ እጅ ጣልቃ አልገባም። ዛሬ ሁኔታዎች ተቀያይረዋልና ያለውን ተጨባጭ ሁኔታ በሚገባ መርምሮ የትግልንም ስልት ከዚሁ ጋር ማያያዙ ማዛመዱ አስፈላጊ ነው። በየካቲት ኮምፒውተርም የእጅ ስልክም የኤሌክትሮኒክስ ሚዲያ ወዘተ አልነበሩም። የስለላ ደረጃም መጥቋል፣ የመቋቋም ችሎታም እንዲሁ። የዘመኑን ጭራቅ በዘመኑ መሳሪያ ማደባየት ይቻላል። አሁንም ቢሆን በዝርዝር እንዴት ለሚለው በዚህ መዘርዘሩ ግድ ባይሆንብንም ጉዳዩን ግን በትኩረት ማጤንና እውቀቱ ካላቸው ለመማር መጣሩ ይጠቅማል። ኢህአፓና ሌሎቹ ሲመሰረቱና እንቅስቃሴ ሲጀምሩ ስለ ፖለቲካ ድርጅት የነበራቸው ተመክሮ አልነበረም። ዛሬ ይህን ማለት አንችልም። ከአርባ ዓመት በላይ የትግል ተመክሮ በተለይም ከድክመትና ከስህተት የመጡ ጉዳቶችን ሁሉ አይተናል ኖረናቸዋልም። ወጣ ወረደ ግን ዋናው ቁም ነገር ፍርሃትን አቸንፎ ትግልን በተጨባጭ ማካሄድ ነው። ወያኔ ፈሪና ከህዝብ የተነጠለ ቡድን ነው። ከድንፋታው ባሻገር ሐቁ ይህ ነው፣ ታይቷልም። የህዝብ ተጨባጭ ተቃውሞ ሲያጋጥመው ግድያ ላይ የሚሰማራውም ፈሪ በመሆኑ ነው። ጥርስን ነክሶ ትግሉ ከቀጠለበት ሽንፈቱን መቀበል ይገደዳል። ህዝብን ማደራጀት፣ ወያኔና ህዝብ መካከል ያለውን ቅራኔ ማፋፋም፣ ወያኔ በህዝብ መሃል ሊፈጥር የሚሞክረውን ሁሉ ማክሸፍ፣ ለጠባቦችና ትምክህተኞች ጆሮ አለመስጠት፣ በስልክ ወያኔን ማጥቃት፣ መምታት፣ ማራወጥ። እስቲ ወያኔን በጎራው ያልቅስ፣ ግብዙ መሪው ሲደፋ እንደ ተንጫጫው ሁሉ። እናሸብራቸውና የሽብር አገዛዝ መሆናቸውን መልእክቱን በሚገባቸው ቋንቋ እናሰማቸው። የጀግንነት ታሪካችንን እናድስ፣ በጋራ እንነሳ። ድል ለኢትዮጵያ ህዝብ።
ህዝባዊው አመጽ ሲገሰግስ ዘረኛው አገዛዝ ሲደመሰስ አእምሮ የሌለው ህዝብ ስርዓት የለውም። የኃይል ምንጭ ስርዓት እንጂ የሰራዊት ብዛት አይደለም። ስርዓት ከሌለው መንግስት ይልቅ በህግ የምትኖር ትንሽ ከተማ ሙያ ትሰራለች። ነጋድራስ ገብሬ ሆት ባይከዳኝ የሀገራችን ወቅታዊ ሁናቴ የ1966ቱን ወራ የካቲት ሁናቴ በብዙ መልኩ ያንጸባርቃል፣ ያስታውሳል፣ ያመላክታል። ተመሳሳይ የደውል ድምጽም ይሰማል። ይህ ድምጽ የወያኔን ግብዓተ መሬት መርዶ ሲናገር፣ በአንጻሩ ደግሞ የኢትዮጵያን ብስራት ነጻነት ያውጃል። ታሪክ በተለያየ ወቅትና ሁናቴ ራሱን ይደግማል እንዲሉ የ1966ቱ ዓመተ ምህረት የካቲት ህዝባዊ አመጽ በወቅቱ የነበረውን ኋላ ቀር ስርዓት እንደለወጠ ሁሉ የአሁኑም ህዝባዊ አመጽ የወያኔን ዘረኛ አገዛዝ ወደ ግብዓተ መሬቱ እንደሚወስደው የታሪክ ሐቅ ነው። ታሪክ የሚያመጣውን ሐቅ ደግሞ ማንም ሊጠራጠር አይቻለውም፣ አውቆ ካልተኛ በስተቀር። በአንድ ትውልድ ዘመን የሚፈራረቁትን ታሪካዊ ኩነቶች ማነጻጸር ካለብን የ66ቱንና የአሁኑን የአገራችን ሁናቴ እያወዳደርን ማየት መቻል ይኖርብናል። ይህ ተመክሯችን ደግሞ እይታችንን በሀገራችን ሁኔታ ላይ እንድናተኩር ይረዳናል። በመሆኑም የባዳንን ተመክሮ እንደ ሸቀጥቃ አግበስብሶ ለማምጣት አንገደድም፣ አያስፈልገንም። የራሳችን ተመክሮ በሚገባ ከተጠቀምንበት፣ ካወቅንበትና ከሰራንበት ሞልቶ የተትረፈረፈ ዕውቀትና የበለጸገ ልምድ እናገኝበታለን። ካለፈው ስህተትም እንማርበታለን። ብልህ ስተቱን አይደግምም። ከታሪክ የማይማሩ ራሳቸውን እየረገሙ ይኖራሉ እንጂ እኛስ የታሪክ ክስተት ካመጣው ስተት እየተማርን ስተታችንን እያረመን ወቅታዊ ሁኔታ በሚገባ ተጠቅመን አገራችን ከጥፋት ማዳን የመጀመሪያው ተግባራችን ከሆነ ቆይቷል። ያ ደግሞ ይፈጸማል። ይህ ሊሆን የሚችለው ግን ኢትዮጵያ እንደ ሀገር ህዝቧም እንደ አንድ ህዝብ አብረው መኖራቸውን ሲቀጥሉ ነው። የሶስት ሺህ ዓመት ታሪክ ያላት ሀገር መቀጠል አለባት። ከአድማስ ባሻገር ማሰብን ይጠይቃል። የፖለቲካ ስልጣን ከመያዝ በላይ አርቆ ማስተዋልንም ግድ ይላል። ሀገርን ሳያድኑ ለፖለቲካ ስልጣን መራኮት ተያይዞ መጥፋትን ያስከትላል። ሁላችንም ተያይዘን እንድንጠፋ ደግሞ ጠላቶቻችን ሌት ተቀን ተክተው ይሰራሉ። በ1966 ዓመተ ምህረት የካቲት ህዝባዊ አመጽ የአፄ ኃይለ ሥላሴ መንግስት ወደማይቀርለት ግብዓተ መሬቱ እንዲገባ የተደረገው በሚከተሉት ሳይንሳዊ ምክንያቶች ነበሩ። አንደኛ፣ መሰረታዊ አንድ፣ የፊውዳሉ ስርዓት እንደወትሮ እየጨቆነ መግዛት ስላልሆነለት። ሁለት፣ የመጨቆኛ መሳሪያዎቹና መንግስታዊ አውታሮቹ እየተፈረከረኩ መምጣታቸው። ሶስተኛ፣ የገዢው መደብ ኃይሉ እየደከመ ክንዱ እየዛለ በመሄዱ ምክንያት ተስማምቶና ተባብሮ ስርዓቱን ማቋየት ስላልቻለ። ለ አንድ ምላተ ህዝቡ እንደ ቀድሞ እየተጨቆነ መገዛት ባለመፈለጉ አሻፈረኝ ብሎ በመነሳቱ። ሁለተኛ፣ በገዢው መደብና በተገዢው ህዝብ መካከል የነበረው ቅራኔ እጅግ ሰልቶና ጎልቶ በመምጣቱ። ሶስት፣ ስርዓቱን አቅፈው ደግፈው የነበሩ የመንግስት አገልጋዮች ሁሉ የህዝቡ አመጽ ባስከተለው የኃይል ሚዛን መለወጥ ምክንያት ሲያገለግሉት የነበረውን ስርዓት ከተው ሰልፋቸውን ከህዝብ ጎን ማድረጋቸው። ሁለተኛ፣ ወቅታዊ ነባራዊ ሁኔታዎች። ድርቅ ያስከተለው ራብ በህዝብ ላይ ያስከተለው አስቀቃቂ እልቂት ለ በየቦታው ሲካሄዱ የነበሩ ጦርነቶች አመሮሃ ያለም አቀፍ ሁኔታ ባስከተለው ምክንያት የቤንዚን ወይ ነዳጅ ዋጋ መጨመር ባመጣው የኑሮ ውድነት ምክንያት በዜጎች ላይ ያሳደረው ሮሮና ስቃይ በድሃው ላይ ያመጣው የመኖር ተስፋ ማጣት መ የተራማጅ ኃይሎች ለህዝብ ወገንተኝነት ሲያደርጉት የነበረውን ትግል ፈር እየያዙ መምጣቱ ዋና ዋና ምክንያቶች ነበሩ። የነኚህ ሁሉ ድምር ውጤት ህዝባዊ አመጹን የማይበገር ኃይል ስላደረገው ኋላ ቀር ስርዓቱን ሊለውጠው ችሏል። ዛሬም እንደ ትናንቱ የሀገራችን ተጨባጭ ሁኔታዎች ተመሳሳይ ኩነቶች በማንጸባረቅ ላይ ናቸው። ይህ ዘረኛ አገዛዝ ባስከተለው ጭቆና ምክንያት በመላው ሀገሪቱ ክፍሎች ህዝባዊ አመጾች በመካሄድ ላይ ናቸው። ባርሲ፣ በጎንደር፣ በሐረር፣ በጅማ፣ በወለጋ፣ በናዝሬት፣ በደብረ ብርሃን፣ በአዲስ አበባ፣ በባህር ዳርና በሌሎች ከተሞችም ህዝባዊ አመጽ እየተቀጣጠለ የወያኔን አገዛዝ እየለበለበው ይገኛል። ብዙ ቦታዎች ከወያኔ ቁጥጥር ውጪ በመሆን ላይ ናቸው። የኢትዮጵያ ተማሪዎችና የህዝብ አመጽ በግንባር ቀደም የህይወት መስዋዕትነት የሚያስከፍል ትግል እያካሄዱ ናቸው። ህዝባዊ አመጹን ለመክታት ወያኔ ባልሞት ባይ ተጋዳይነት ህዝቡን በመጨፍጨፍ ላይ ይገኛል። ለዚህም የወያኔው አጋዚ ጦር፣ የፈጥኖ ደራሽ ነፍሰ ገዳይ ቡድን፣ የፖሊስ ጌስታፖ ሰራዊትና በሺህ የሚቆጠሩትን የጸጥታ ሰራተኞች ሁሉ አሰልፎ በመርበትበት ላይ ይገኛል። የዓለም አቀፍ ሁኔታም ቢሆን ወያኔን የሚስማማ ሊሆን አይችልም። በመካከለኛው ምስራቅ በተፈጠረው እስላማዊ ጽንፈኛ መንግስት አይሲስ በሚያካሄደው አሸባሪ የሰው ህይወትና ንብረት ጥፋት ምክንያት ምዕራባውያን ሀገሮች በከፍተኛ ውጥረትና ሁከት ውስጥ ይገኛሉ። በመሆኑም የወያኔ የጡት አባቶችና የበላይ ጠባቂዎች ከኢትዮጵያ ህዝብ አመጽ ፈጥነው ሊደርሱለት በሚችሉበት ሁኔታ ላይም አይደሉም። የራሳቸው ቤት እያረረባቸው የወያኔን እንኩሮ ሊያማስሉ የሚችሉ አይሆኑም። ሌላው ዓለም የየራሱ ስብስብ ችግሮች ስላሉት ወያኔ ስለሚገጥመው ችግር ደንታ ሊኖረው የሚችል አይደለም። የመከላከያ ሰራዊት አባላት ሁኔታውን ለጊዜው ባርምሞ እየተከታተሉ ናቸው ለማለት ብቻም ህዝቡ አመጽ እየተፋፋመ በሚመጣበት ወቅት አመጹን ደግፈው ከህዝብ ወገን በመቆም ታሪካዊ ተልኳቸውን እንደሚወጡ ይጠበቅባቸዋል። ይህንንም በማድረጋቸው ከታሪክ ተወቃሽነትና ከህግ ተጠያቂነት ነጻ መውጣታቸውን ያረጋግጣሉ። ይህ እንዳለ ሆኖ ግን በአጼ ስላሴ መንግስት አወዳደቅ ጊዜና በአሁኑ የሀገራችንና ወቅታዊ ሁኔታ መካከል አንድ አብይ ልዩነት መኖሩን መገንዘብ ይገባል። ይህ ልዩነት ደግሞ በቀላሉ የሚታይ ሊሆን አይችልም። ይህም ሀገሪቱ እንደ ሀገር መቀጠል ወይም አለመቀጠልና የኢትዮጵያ ህልውና ጉዳይ ነው። የካቲት ህዝባዊ አመጽ ባስከተለው ምክንያት አብዛኛዎቹ ሀገራዊ ተቋማት በመፈራረሳቸውም የተነሳ በቀጣይነት ለማስቀጠል የሚያስችል አቅም የነበራቸው ተቋማት አልነበሩም። ነበሩ ቢባል እንኳን ሁለት የኢትዮጵያ ተቋማት ብቻ መጥቀስ ይቻል ይሆናል። እነሱም አንደኛ ቁጥሩ ካርባሺ የማይበልጠው የሀገሪቱ መከላከያ ሰራዊትና ሁለተኛ በሀገር አቀፍ ደረጃ የተደረጁት ሀ የኢትዮጵያ መምህራን ማህበር፣ ለ የኢትዮጵያ ተማሪዎች ማህበርን መጥቀስ ይቻላል፣ አመሩሃ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን። የሀገሪቱ መምህራን ቁጥራቸው 30,000 ነበር። ለሀገሪቱ እንደ ሀገር መቀጠል ተምሳሌት ብቻ ሳይሆኑ አነተኛ ሚናም ተጫውተዋል። በዚያን ጊዜ የነበረው የተማሪ ማህበርም ቢሆን በኢትዮጵያ ሀገራዊ ጥላ ስር እንጂ በጎሳና በሃይማኖት ያልተደራጁ ስለነበሩ ኢትዮጵያ እንደ ሀገር ለመቀጠል አስተማማኝ ኃይል ነበር። ለዚህም እውነታው መስዋዕትነት ከፍሎ አስመስክሯል። የሰራተኛው ማህበር ኮንፌዴሬሽንም ቢሆን የተደራጀው በሀገር አቀፍ ደረጃ በኢትዮጵያ ጥላ ስር ስለነበር ለሀገር አንድነት ተምሳሌት ነበር ማለት ይቻላል። ዛሬ ያ ሁኔታ የለም። የወታደሩ ማደረጃጀትና ስልጠና ወያኔ ስልጣን ላይ ለመቆየት ባቀደው መልክ የተቃኘ ሲሆን ወታደራዊ ዶክትሪንና አመለካከቱ በዘርና በቋንቋ ላይ የተመሰረተ ነው። የጦር ሹማምንትና አወቃቀር፣ የህዝብ ሰንሰለትና የስልጣን ተዋረድ ስምሪትና አሰፋፈር የሀገር መከላከያ ባህሪ ሳይሆን የጎጠኛና የዘረኛ ግብ አስፈጻሚ ሰራዊት ነው። የወያኔን ከፋፋይ ህገ መንግስት ለማስፈጸም አመች ሁኔታዎችን በጉጉት የሚጠባበቅ የጥፋት ኃይል ነው። የዚህ ሁኔታ ደግሞ ከኢትዮጵያ ለመገንጠል አድፍጠው ለሚጠባበቁ አፍራሽ ኃይሎች ተመችቷል። በአሁኑ ጊዜ የኢትዮጵያ ተማሪዎች ማህበር የሚባል ነገር ደብዛውም የለ። ሆን ተብሎ ሁሉም በየጎሳውና ዘሩ በየቋንቋውና ጎጡ እንዲደራጅ ተደርጓል። በመሆኑ ለኢትዮጵያ ሀገራዊ አንድነት የሚያስብ አይደለም። ለዜጎቹ አኩልነትና አብሮነት ማሰብ እንደ ነውር የሚቆጠርበት ጊዜ ተደርሷል። የአንድነት ኃይሉ እየመነመነ እየተዳከመና ወደ ዳር ጠርዝ እየተገፋ በመሄድ ላይ ነው። ይህንን ሀቅ አምኖ ለመቀበል እንኳን ገና አልተዘጋጀም። ለኢትዮጵያ አንድነት እናስባለን የሚለው ክፍልም በየቤቱና በየመድረኩ ህመሙንና ብሶቱን ከማስተማር አልፎ ተርፎ በድፍረት አደባባይ በመውጣት ተደራጅቶ ለሀገሪቱ የቁርጥ ቀን ኃይል ሊሆን እንደሚገባው ማስመስከር አልቻለም። ይሁኔታ በበኩሉ ለተገንጣዎች የልብ ልብ ሰጥቷቸዋል። የሀገራችን ተጨባጭ ሁኔታዎች ከሞላ ጎደል ይህንን ገጽታ ሊያሳዩ ይችላሉ ቢባልም ኢትዮጵያን ወደ ተባባሰ ጥፋት አቅጣጫ እያመራ ያለውን ለውጥ መቆጣጠር አጣዳፊ እርምጃ መወሰድ አንገብጋቢ ሆኗል። ከሁሉ አስቀድሞ አንደኛ የአንድነት ኃይሉ ያለምንም ውጣ ውረድ ባስቸኳይ መሰባሰብ አለበት። ኢትዮጵያን ከጥፋት ለማዳን ኃላፊነቱ ከሱ ራስ አወርድምና። ሁለተኛ የገበያ ግርግር ለሌቦች እንዲያመቻቸው እንቅስቃሴያቸውን ማምከን ይገባል። የወያኔን አንቀጽ 39 ለመጠቀም አድፍጠው የሚጠባበቁት ጸረ ኢትዮጵያ ኃይሎች አመች ጊዜ መጣልን ብለው ለሚያደርጉት እንቅስቃሴ ተባባሪ ላለመሆን መጠንቀቅ ያስፈልጋል። እኛ በበኩላችን ከአፍራሽ ኃይሎች ጋር ጉዳይ ሊኖረን አይችልም፣ ይልቁንም ሀገራችንን እንዳትፈራርስ እንታገላለን እንጂ። ሶስተኛ የኤርትራው ሻቢያ የኢትዮጵያን መከፋፈል አይፈልግም የሚለው ትጥቅ አስፈቺ ፕሮፓጋንዳ የኢትዮጵያ ሕዝብ አይቀበለውም። ኢትዮጵያን ከመከፋፈል የሚያድናት የአንድነት ኃይሉ ብቻ ነው። የሀገራችን አንድነት ተከብሮ የኖረውም በሞግዚት ሳይሆን በአርበኞቿ ደምና አጽም ነበር። አሁንም ያው እንዲሆን ግድ ነው። አራተኛ የወያኔ ነፍሰ ገዳይ ቡድን በሕዝባችን ላይ የሚያካሄደውን ጦርነት ለማቆም የአንድነትና ዲሞክራሲ ኃይላት በፍጥነት ተባብረው እንዲነሱ አሁንም ደጋግመን ጥሪያችንን እናስተላልፋለን። አምስተኛ ዘረኛው ስርዓት በሕዝባዊ ዓመፅ እንደሚደመሰስ መጠራጠር አይቻልም። ኢትዮጵያ ለዘላለም ትኖራለች።
Thank you. Thank you.